ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ረቡዕ ዕለት በቫቲካን በሚገኘው የጳውሎስ ስድስተኛ የስብሰባ አዳራሽ ወይም ደግሞ በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምዕመናንና የአገር ጎብኚዎች በተለያዩ አርዕስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮ እንደሚያደርጉ ይታወቃል። የዚህ መርሃ ግብር አንዱ አካል በሆነው በጥር 7 2010 ዓ ም ያደረጉት የትምህርተ ክርስቶስ አስተምሮ ከዚህ ቀደም በመሥዋዕተ ቅዳሴ ዙሪያ በተከታታይ አድርገውት የነበረው አስተምሮ ቀጣይ ክፍል እንደነበረ መግለጻችን የሚታወስ ሲሆን፣ ከዚህ ቀደም በመሥዋዕተ ቅዳሴ ሥነ ሥርዓት ዙሪያ ላይ ትኩረታቸውን በማድረግ በዚሁ የመሥዋዕተ ቅዳሴ ሥነ ሥርዓት ውስጥ የሚገኙትን የተለያዩ ከፍተኛ መንፈሳዊ ትርጉም ያላቸውን ክፍሎችን በማንሳት አስተምሮ ማድረጋቸውን ቀደም ሲል መዘገባችን ይታወሳል። በዚህም መሠረት ቀደም ባሉ ጊዜያት በመሥዋዕተ ቅዳሴ የመግቢያ ሥነ ሥርዓት ላይ ስላለው የኑዛዜ ጸሎት፣ በመቀጠልም አሁንም በመሥዋዕተ ቅዳሴ የመግቢያ ሥነ ሥርዓት ላይ ስላለው የመግቢያ ጸሎት አንስተው ሰፊ የሆነ ትንታኔ መስጠታቸው የሚታወቅ ሲሆን፣ ከዚያም በመቀጠል ባደረጉት የትምህርተ ክርስቶስ አስተምሮ ደግሞ ከዚያው የመግቢያ ጸሎት በመቀጠል የሚገኘውን የመጽሐፍ ቅዱስ ንባባት በተመለከተ ሰፊ አስተምሮ አድርገው እንደነበረ ይታወቃል። በዚህም መሠረት የእግዚአብሔር ቃል በሕይወታችን የሚያደርገውን ጉዞ በተመለከተ የተናገሩት ቅዱስነታቸው የእግዚአብሔር ቃል ከጆሮአችን ወደ ልባችን፣ ከልባችን ወደ እጃችን በመጓዝ መልካም ተግባራትን እንድናከናውን ይረዳናል ማለታቸውን መዘገባችንም ይታወሳል። በጥር 30 2010 ዓ.ም. ባደረጉት የትምህርተ ክርስቶስ አስተምሮ በዚሁ በሥርዓተ ቅዳሴ ሥነ ሥርዓት ዙሪያ ላይ እያደረጉት የሚገኘውን የትምህርተ ክርስቶስ አስተምሮን በመቀጠል በመሥዋዕተ ቅዳሴ ሥነ ሥርዓት ወቅት ስለሚነበቡት የእግዚአብሔር ቃላትና በመቀጠልም በዚሁ በእግዚአብሔር ቃል ላይ መሠረቱን ስላደረገው ስብከት በማንሳት ጥልቅ የሆነ አስተምሮ አድርገው እንደነበረም መዘገባችን ይታወሳል። በየካቲት 7 2010 ዓ ም ያደረጉት የትምህርተ ክርስቶስ አስተምሮ ደግሞ አሁንም ከዚህ ቀደም በመሥዋዕተ ቅዳሴ ዙሪያ ያደረጉት አስተምሮ ቀጣይ ክፍል የነበረ ሲሆን፣ በዚህም መሠረት በመሥዋዕተ ቅዳሴ ሥነ ሥርዓት ወቅት ከሚነበቡት የመጽሐፍ ቅዱስ ምንባባትና በእነዚህም ምንባባት ላይ ተመርኩዘው ከሚሰጡ ስብከት በመቀጠል ባለው የቅዱስ ቁርባን መሥዋዕት የማቅረብ ሥነ ሥርዓት ዙሪያ ጠለቅ ያለ አስተምሮ ማድረጋቸውን መግለጻችን ይታወቃል። በየካቲት 14 2010 ዓ ም ርዕሰ ሊቃነ ጳጳሳት ፍራንቼስኮ የቅዱስ ጴጥሮስ መንበር የበላይ የመስተዳደር አካላትና የርዕሰ ሊቃነ ጳጳሳት የቅርብ የሥራ ተባባሪዎች ጋር በጋራ በመሆን ይህንን የአብይ ጾም ወቅት አስመልክተው በየዓመቱ እንደሚያደርጉት ዓመታዊ ሱባኤን ለማድረግ በሮም ከተማ አቅራቢያ ወደሚገኘው አራቻ ወደሚባልበት ስፍራ በመሄዳቸው የተነሳ የጠቅላላ የትምህርተ ክርስቶስ አስተምሮ አለማድረጋቸው የሚታወቅ ሲሆን፣ በየካቲት 21 2010 ዓ ም በቫቲካን በሚገኘው በጳውሎስ ስድስተኛ የስብሰባ አዳራሽ ለተሰበሰቡ ምዕመናን ያደረጉት የትምህርተ ክርስቶስ አስተምሮ በመሥዋዕተ ቁርባን ዙሪያ እንደነበረም ለመረዳት ተችሏል። በየካቲት 28 2010 ዓ ም ያደረጉት የትምህርተ ክርስቶስ አስተምሮ አሁንም ከዚህ ቀደም በመሥዋዕተ ቅዳሴ ዙሪያ ጀምረውት ከነበረው አስተምሮ ቀጣይ ክፍል የነበረ ሲሆን፣ በመሥዋዕተ ቁርባን ዙሪያ ላይ ያጠነጠነ አስተምሮ ማድረጋቸውም ይታወቃል። በዛሬው ቀን ማለትም በመጋቢት 5 2010 ዓ ም ያደረጉት የጠቅላላ የትምህርተ ክርስቶስ አስተምሮ አሁንም በመሥዋዕተ ቅዳሴ ጸሎት ዙሪያ እንደነበረ ለመረዳት የተቻለ ሲሆን፣ በዛሬው ዕለት አስተምሯቸው ከመሥዋዕተ ቁርባን ጸሎት ቀጥሎ በሚገኘው አባታችን ሆይ በሚለው ጸሎትና ከዚያም ቅዱስ ቁርባንን የመቁረስ ሥነ ሥርዓት ዙሪያ ላይ ያጠነጠነ እንደነበረ ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት ማለትም በመጋቢት 5 2010 ዓ ም ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ¶¶ እነርሱ ግን ምሽት እየተቃረበ ቀኑም እየመሸ ስለሆነ ከእኛ ጋር እደር ብለው አጥብቀው ለመኑት። ስለዚህ ከእነርሱ ጋር ለማደር ገባ። አብሯቸው በማዕድ በተቀመጠ ጊዜ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። በዚህን ጊዜ ዐይኖቻቸው ተከፈቱ፣ አወቁትም፣ እርሱም ከእነርሱ ተሰወረ። የሉቃስ ወንጌል ምዕራፍ 24 ከቁጥር 29 እስከ 31።
Cari fratelli e sorelle, buongiorno. Continuiamo con la catechesi sulla Santa Messa. Nell'ultima cena, dopo che Gesù prese il pane e il calice del vino ed ebbe reso grazie a Dio, sappiamo che spezzò il pane.
የተከበራችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በመጨረሻው ራት ላይ ኢየሱስ እንጀራውንና የወይን ጠጁን አንስቶ ለእግዚአብሔር ምስጋና እንዳቀረበና እንጀራውን እንደቆረሰ እናውቃለን። ይህም ድርጊት በተመሳሳይ መልኩ በመስዋዕተ ቅዳሴ ውስጥ ኢየሱስ ካስተማረን ጸሎት በመቀጠል በሚገኘው እንጀራን የመቁረስ ሥነ ሥርዓት ውስጥ በተመሳሳይ መልኩ ይፈጸማል። በዚህም መልኩ ከምእመኑ ጋር አባታችን ሆይ የሚለው ጸሎት ከተጸለየ ወይም ከተዘመረ በኋላ ቅዱስ ቁርባንን የመካፈል ሥነ ሥርዓት ይጀምራል። ይህ ጸሎት ከብዙ የክርስቲያን ጸሎቶች መካከል አንዱ ሳይሆን ነገር ግን ለእግዚአብሔር ልጆች ብቻ የተሰጠ ጸሎት ነው። በእርግጥ በተጠመቅንበት ቀን አባታችን በክርስቶስ ኢየሱስ ጥምቀት ወቅት ተከስተው የነበሩትን ተመሳሳይ የሆኑ ስሜቶችን በመላክ በውስጣችን አስጨብጦናል። ጌታችንና አምላካችን ባስተማረንና ባዘዘን መልኩ አባታችን ሆይ በማለት እግዚአብሔርን እንጠራለን። ምክንያቱም እኛ እንደ ልጆቹ በድጋሚ በውሃና በመንፈስ ቅዱስ ስለተወለድን ነው። ይህም ለማንም በተመሳሳይ መልኩ የተሰጠ መብት አይደለም። ይህም እንደገና የፍርሃት ባሪያ የሚያደርጋችሁ መንፈስ ሳይሆን አባ አባት ብለን የምንጠራበትን የልጅነት መንፈስ ተቀብለናል። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 15 ላይ እንደ ተጠቀሰው። እስቲ ከዚህ ኢየሱስ ካስተማረን አባታችን ሆይ ከሚለው ጸሎት በተሻለ መልኩ ወደ ቅዱስ ቁርባን ምስጢር ሊያደርሰንና ከኢየሱስ ጋር ሊያገናኘን የሚችል የተሻለ ጸሎት ምን አለ? ይህ አባታችን ሆይ የሚለው ጸሎት ከመስዋዕተ ቅዳሴ ሥነ ሥርዓት ውጪ በጥዋትና በማታ ጸሎት ውስጥ ይጸለያል። በዚህ መልኩ ሲጸለይ የእግዚአብሔር ልጆች መሆናችንንና ከባልንጀሮቻችን ጋር የወንድማማችነት ስሜት በሚያንጸባርቅ መልኩ በማድረግ ቀናችንን የክርስትና ቅርጽን በማላበስ አስተዋጽኦ ያደርጋል። በዚህ ጌታችን ኢየሱስ ክርስቶስ ባስተማረን ጸሎት ውስጥ የዕለት እንጀራችንን ዛሬ ስጠን በማለት ለየት ባለ ሁኔታ በቅዱስ ቁርባን መልክ የሚሰጠውን እንጀራ በመጥቀስ እኛ የእግዚአብሔር ልጆች እንደ መሆናችን መጠን ለመኖር የሚያስፈልገን የሕይወት እንጀራ እንደሆነ እንገልጻለን። በደላችንን ይቅር በልልን በማለት የተማጽኖ ጸሎት በማቅረብ በዚህም መልኩ እኛ የእግዚአብሔርን ምሕረት ለመቀበል ዝግጁ መሆናችንን በመግለጽ እኛም የበደሉንን ሰዎች ይቅር ለማለት ዝግጁዎች እንደሆንን እናሳያለን ማለት ነው። በዚህም መልኩ አባታችን ሆይ በማለት ልባችንን ለእግዚአብሔር በመክፈት ለወንድማማችነት ፍቅር ያዘጋጀናል። በመጨረሻም ከእግዚአብሔርና እንዲሁም ከወንድም እህቶቻችን የሚለያየንን ክፉ ነገር እንዲያስወግድልን ከክፉ ሁሉ ሰውረን በማለት እግዚአብሔርን በድጋሜ እንጠይቃለን። እነዚህም ለቅዱስ ቁርባን እኛን ለማዘጋጀት የሚያስችሉን ለእኛ በጣም ጥሩ ልመናዎች መሆናቸውን በሚገባ እንገነዘባለን። አባታችን ሆይ የሚለው ጸሎት ከተጠናቀቀ በኋላ ካህኑ ጌታ ሆይ ከክፉ ነገሮች ሁሉ አድነን በዘመናችን ሰላምን ስጠን በማለት የተማጽኖ ጸሎት ምእመኑን ሁሉ በመወከል ያቀርባል። ከዚያም ሰላምታ የመሰጣጠት ስነ ስርዓት ይካሄዳል። በዚህም በቀዳሚነት ሰላም ሰጪ የሆነው ክርስቶስ ብቻ እንደሆነ ይገለጻል። የክርስቶስ የሚሰጠን ሰላም ዓለም እንደሚሰጠን አይነት ሰላም እንዳልሆነ፣ ቤተ ክርስቲያን በህብረትና በሰላም እንድታድግ የሚያደርጋት ሰላም እንደሆነ፣ ይህም በእግዚአብሔር በጎ ፍቃድ የሚሰጥ የሰላም አይነት እንደሆነ በሚገልጽ መልኩ ተጨባጭ በሆነ ሁኔታ ሰላምታ የመለዋወጥ ሥነ ሥርዓት በምእመኑ ዘንድ ይደረጋል። በዚህም የቤተ ክርስቲያን ኅብረትና የጋራ ፍቅርን ከገለጽን በኋላ ወደ ቅዱስ ቁርባን ምስጢር እንቀርባለን። በላቲን የሥርዓት አምልኮ ደንብ መሠረት ይህ ሰላምታ የመለዋወጥ ሥነ ሥርዓት ከምስጢረ ቅዱስ ቁርባን በፊት የሚደረግ ሲሆን፣ በዚህም በሰላም ወደ ቅዱስ ቁርባን ምስጢር እናመራለን። ቅዱስ ሐዋርያ ጳውሎስ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 እስከ 17 አንደኛ ቆሮንቶስ ምዕራፍ 11 ቁጥር 29 ላይ በማለት ስለሚገልጽልን ወደ ጌታ እራት ከመቅረባችን በፊት እርስ በርሳችን በወንድማማችነት ፍቅር ሰላም መፍጠር ይገባናል። የክርስቶስ ሰላም የወንድማማችነትን ፍቅር በማያሳይና በደልን ከፈጸመ በኋላ ይቅርታን በማያደርግ ልብ ውስጥ የኢየሱስ ሰላም በፍጹም ስር ሊሰድ አይችልም። ሰላም የመባባል ሥነ ሥርዓት ከጥንት ከሐዋርያት ዘመን አንስቶ የቅዱስ ቁርባን እንጀራ ከመቆረሱ በፊት ይህንን ምስጢር ለማክበር የሚደረግ የመግለጫ ምልክት ነው። የጌታን ራት የምንበላበት ምክንያት ጌታ በሕማማቱ ዋዜማ ከደቀ መዛሙርቱ ጋር ከበላው ራት ጋር ስለሚዛመድና ከትንሣኤው በኋላ ደቀ መዛሙርቱ የሚያውቁት በዚሁ መልኩ እንዲሆን በማሰብ ነው። በዚህም መልኩ ወደ ኤማዎስ ይሄዱ የነበሩት ደቀ መዛሙርትን ማስታወስ እንችላለን። በመንገድ ላይ ከሙታን ከተነሳው ከኢየሱስ ጋር እንዴት እንደተገናኙ በገለጹበት ወቅት፣ እንጀራን አንስቶ በቆረሰበት ወቅት የሉቃስ ወንጌል ምዕራፍ 24 ከቁጥር 30 እስከ 31 ላይ እንደተጠቀሰው በዚያን ወቅት እንዳወቁት የኤማዎስ ደቀ መዛሙርት መግለጻቸው ይታወቃል። ይህ በመሥዋዕተ ቅዳሴ ወቅት እንጀራን የመቁረስ ሥነ ሥርዓት የእግዚአብሔር በግ በሚለው በመጥምቁ ዮሐንስ ቃል የሚታጀብ ሲሆን፣ ይህም መጥምቁ ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እነሆ የዓለምን ኀጢአት የሚያስወግድ የእግዚአብሔር በግ የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ከሚለው የተወሰደ መማፀኛ ነው። በመጽሐፍ ቅዱስ አገላለጽ በግ የሚለው ቃል አዳኝ የሚለውን ቃል ያመለክታል። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 ላይ፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ፣ የዮሐንስ ራእይ ምዕራፍ 7 ቁጥር 14 ላይ እንደ ተጠቀሰው በቅዱስ ቁርባን ለዓለም ሕይወትን ለመስጠት በተቆረሰው እንጀራ አማካይነት ምእመኑ ይህ እንጀራ የእግዚአብሔር እውነተኛ በግ የክርስቶስ አዳኙ እንደሆነ በማመን ምሕረትን አሳየን፣ ሰላምህን ስጠን በማለት የተማጽኖ ጸሎት ያቀርባል። ምሕረትን አሳየን፣ ሰላምህን ስጠን የሚሉት ሁለት የመማጸኛ ጸሎቶች አባታችን ሆይ ከሚለው ጸሎት አንስቶ እስከ ቅዱስ ቁርባንን የመቁረስ ሥነ ሥርዓት መካከል የሚገኝ የመማጸኛ ጸሎት ሲሆን፣ እርሱም ከወንድሞቻችንና ከእህቶቻችን ጋር ኅብረትና መግባባትን መፍጠር ወደሚያስችለን ምንጭ ወደ ሆነው የቅዱስ ቁርባን ምስጢር እንድንቀርብ ወይም እንድንሳተፍ ያደርገናል። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በመሥዋዕተ ቅዳሴ ዙሪያ ላይ ያደረጉትን የትምህርተ ክርስቶስ አስተምሮ ጠቅላላ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።